ይህ የአሜሪካ ድምጽ ነው። በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም እንደምን አመሻችሁ የተከበራችሁ አድማጮቻችን። የዕለተ እሁድ ሰኔ 12 2014 ዓ.ም ምህረት ፕሮግራማችንን ይዘን ቀርበናል። መሰናዶቻችንን ባጭሩ ላስተዋውቅ። ዛሬ በተለያዩ የዓለም አካባቢዎች የአባቶች ቀን እየተከበረ ነው። አባቶች ሁሉ እንኳን አደረሳችሁ።
አባቶች ያላችሁ ነው፣ ለእናቶችም ያላችሁ ነው። በጋራ በማሳደግ በሚያወጡ ውስጥ እነሱም ተመሳሳይ ኃላፊነት እንዲወስዱ ወደፊት የቤተሰብ ፍቅር እንዲኖራቸው ለቤተሰብ ያለው ዋጋ ለልጆቻቸው ውስጥ አባትና ያላችሁን ድርሻ በደንብ አይተው እንዲያድጉ ይረዳል።
እለቱን በሚመለከት ከተቀናበረ ውይይት የተቀነጨበ ነው። ሌሎችም በርከት ያሉ ዝግጅቶች አሉን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን የማስተናግዳችሁ ቆንጂት ታዬ ነኝ። አብራችሁ እንድታመሹ ከወዲሁ እንጋብዛለን። የዓለም ዜናዎች ይቀድማሉ። መልካም ምሽት።
እንደምን አመሻችሁ አድማጮች። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሴኔጋል መንግስት የተቃዋሚ ፓርቲ እጩዎችን ከታቀደው የህግ አውጪዎች ምርጫ ለማገድ መወሰኑን ተከትሎ በሀገሪቱ ውስጥ ያለው ውጥረት ጫፍ ላይ መድረሱ ተነገረ። በሺዎች የሚቆጠሩ ዜጎች ለተቃዋሚው ፖለቲከኛ ኦስማን ሶንኮ ድጋፋቸውን ለመስጠት ፕሬዚደንት ማኪ ሳላ ተቀናቃኛቸው በምርጫው እንዲሳተፉ እንዲፈቅዱ ለመጠየቅ ወደ ጎዳና ወጥተዋል። አርብ ዕለት ተቃዋሚ ሰልፈኞች የመኪና ጎማዎችና የፕላስቲክ ቅርጫቶችን በእሳት ማያያዛቸውን ተከትሎ የዋና ከተማዋ ዳካር ደቡባዊ መንደሮች በጭስ ታጥነው ውለዋል። ሰልፈኞች ላይ የወረደው ያስለቃሽ ጭስ እንዲበታተኑ አድርጓቸዋል። ቆየት ብለው ድጋሜ ወደ ጎዳና የተመለሱት ተቃዋሚ ሰልፈኞች ማኪ ሳል አምባገነን ነው እያሉ ሲጮሁ ተሰምተዋል። በፖሊሶች ላይም ድንጋይ ወርውረዋል። በሀገሪቱ ውስጥ ቁጣ ያየለው የሴኔጋል የህገ መንግስት ምክር ቤት በሐምሌ 31 2022 የጎርጎሳውያኑ ዘመን ምርጫ ላይ ለመሳተፍ የተሰጠውን የተቃዋሚ እጩዎች ዝርዝር አለመቀበሉን ተከትሎ ነው። ይህ ውሳኔ በበኩሉ የተቃዋሚ አመራሩ ሶንኮና ሌሎች ተቀናቃኞች በምርጫ እንዳይሳተፉ ያግዳቸዋል። የምርጫ ውጤት በአሁኑ ጊዜ በፕሬዚደንቱ ፓርቲ የበላይነት የተያዘውን 165 አባላት ያሉትን የሀገሪቱን ብሔራዊ ጉባኤ ስብጥር ይወስናል። የሩሲያ ኃይሎች ወደ ወደሟቸው ማይክላይቭ እና ኦዴሳ ከተሞች ዛሬ ማለዳ ያመሩት የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ የኛ የነበረን ሁሉ እንመልሳለን ብለዋል። ዘለንስኪ በደቡባዊ የዩክሬን ቀጠና የደረሰውን ጉዳት ከፍተኛ መሆኑን አመላክተዋል። የብዙዎቹን ቤት እንዳወደመ፣ የሲቪል ተቋማትን አገልግሎትና ማህበራዊ ክንዋኔዎች እንዳወከም አክለዋል። ሁሉም ወደ ነበረበት እንደሚመለስ ያላቸውን እምነት አጋርተዋል ዘለንስኪ። ሩሲያ ህዝባችን ካለው የመኖር ምኞት በላይ የበረከቱ ወይንም የላቁ ሚሳይሎች የሏትም ብለዋል ዘለንስኪ። ይህ በእንዲህ እንዳለ የሰሜን አትላንቲክ የጦር ትብብር ኔቶ ዋና ጸሐፊ ጄንስ ስቶልተንበርግ በዩክሬን ያለው ጦርነት የተራዘመና ብዙ ውጪ የሚያስወጣ ሊሆን እንደሚችል አስጠንቅቀዋል። ቢልድ አም ሶንተግ ለተሰኘው የጀርመን ጋዜጣ ቃላቸውን የሰጡት ስቶልተንበርግ ጦርነቱ ዓመታትን ሊፈጅ ስለሚችል መዘጋጀት እንደሚያስፈልግ፣ ለዩክሬን የሚደረገው ድጋፍም ሊቀዛቀዝ እንደማይገባ አስረድተዋል። የግሪክ ነፍስ አድን ሰራተኞች ከመቶ በላይ ስደተኞችን እንዳዳኑ አስታወቁ። የግሪክ የባህር ጠረፍ ዘቦች ከመቶ የሚልቁ ስደተኞችን ማይክኖስ ከተባለችው በአይጋን ባህር ላይ ከምትገኝ ደሴት ዳርቻ ማስረፋቸውን አስታውቀዋል። አራቱ ግን የገቡበት አልታወቀም ብለዋል። የግሪክ የወደብ ፖሊስ የደረሱልኝ ጥሪን ተከትሎ ሶስት አነስተኛና አንድ መካከለኛ ጀልባዎችን በመላክ ከቱርክ ከተነሳው ህጋዊ ካልሆነ ጀልባ ተሳፋሪዎችን ለማዳን ጥረት ማድረጉን ዘቦቹ ለኤፍፒ ተናግረዋል። የግሪክ የስደት ጉዳዮች ሚኒስትር በበኩላቸው በትዊተር ገጻቸው ላይ 8 ስደተኞች የገቡበት እንዳልታወቀ ገልጸው 104ቱ ግን በሕይወት እንደተረፉ አስታውቀዋል። ቱርክ የሰዎችን ሕይወት ለማትረፍና የሕገወጥ ሰዎች ዝውውር መረብን ለመበጣጠስ ከአሁኑ የበለጠ እንድትሰራም ጠይቀዋል። ዘገባው የኤፍፒ ነው። ዩናይትድ ስቴትስ ትናንት ቅዳሜ ጀምሮ ለጨቅላዎችና ለትምህርት ላልደረሱ ሕፃናት የሚሰጥ ክትባት መርሃ ግብር ክፍት አድርጋለች። በሚቀጥለው ሳምንት ጀምሮ መሰጠት የሚጀምረው ክትባት የሀገሪቱን የክትባት ዘመቻ ዕድሜያቸው ከስድስት ወር በላይ እስከሆኑ ሕፃናት ድረስ ያሰፋል። የበሽታዎች ቁጥጥርና መከላከል ማዕከል አማካሪዎች ለጨቅላዎች ክትባቱ እንዲሰጥ ያቀረቡት ምክረ ሐሳብ በማዕከሉ ዳይሬክተር ዶክተር ሮቼል ዋለንስኪ ፊርማ ጸድቋል። በርካታ ወላጆችና እንክብካቤ ሰጪዎች ሕፃናት ልጆቻቸውን ለማስከተብ ጓጉተዋል። በዛሬው ውሳኔ መሰረት ይህን ማድረግ ይቻላቸዋል ብለዋል ዋለንስኪ በመግለጫቸው። ለክትባቶች እውቅና የሚሰጠው የአሜሪካ የምግብና የመድኃኒት አስተዳደር ቢሆንም ለማን መሰጠት እንዳለበት የሚወስነው ግን የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ነው። ክትባቶቹ ህፃናትን ለአልጋ ከመዳረግ ከሞት ብሎም እስካሁን ግልጽ ካልሆነ ከተራዘመ የጤና እክሎች እንደሚታደጓቸው የሲዲሲ አማካሪዎች ቡድን ገልጿል። ዘገባው የአሶሺየትድ ፕሬስ ነው። በስተመጨረሻም አሜሪካውያን በየዓመቱ በወርሃ ሰኔ ሶስተኛ እሁድ የሚዘከረው የአባቶች ቀንን እያከበሩ ይገኛሉ። ይሄ ቀን የቤተሰብ አባላት ለአባቶች ያላቸውን ክብር የሚገልጹበት፣ አባቶችን በስጦታ የሚያንቆጠቁጡበት፣ ሬስቶራንቶች አባቶች ለግብዣ ይዘው በወጡ ቤተሰቦች የሚጨናነቁበት ነው። history.com የተሰኘው ታሪክ መዝጋቢ አውታር የመጀመሪያው አባቶች ቀን የተከበረው በጎርጎሳውያኑ ሐምሌ 8 1908 እንደሆነ ይጠቁማል። በወቅቱ በምዕራብ ቨርጂኒያ የሚገኘው ቤተክርስቲያን መሞንግ በሚባል ስፍራ ፌርሞንት የድንጋይ ከሰል ማምረቻ ላይ በደረሰ ፍንዳታ ሕይወታቸውን ላጡ 362 ወንዶች መታሰቢያ ስነ ስርዓት አዘጋጅቷል። ስነ ስርዓቱ አንዴ እንዲደረግ እንጂ በየዓመቱ እንዲከናወን የታቀደ አልነበረም። አውታሩ እንደሚያወሳው በቀጣዩ ዓመት ሳኖራ ስማርት ዶድ የተባሉ ሚስታቸውን ባጡ አባት ያደጉ ሴት የስፓኪን ዋሽንግተን ከተማ ነዋሪ በየዓመቱ የአባቶች ቀን እንዲከበር ማህበረሰቡን ማግባባት ጀምረዋል። ተሳክቶላቸዋልም። በ1910 የጎርጎሳውያኑ ዘመን የዋሽንግተን ግዛት የመጀመሪያውን ግዛት አቀፍ የአባቶች ቀን አክብረዋል። ይህ ስነ ስርዓት ቀስ በቀስ በመላ አሜሪካ ተስፋፍቷል። አውታሩ በየዓመቱ አሜሪካውያን በዚህ ቀን ከ1 ቢሊዮን ዶላር በላይ ገንዘብ ለአባቶች በሚሰጥ ስጦታ ላይ እንደሚያፈሱ አስታውቋል። አድማጮች፣ ለምሽት ያሉን ዜናዎች እነዚህ ናቸው። ቀሪ የእሁድ ምሽት ዝግጅቶቻችንን ተከታተሉ።
የዓለም ዜናዎቹን አደመጥን። በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው እያደመጣችሁ ያላችሁት። አብራችሁን እንድታመሹ በድጋሚ እንጋብዛለን።
ሞር ወደ ዘመናዊ የገባበት ደግሞ ከምገልገለ መስከል የሚዘፈን እሱ ትንሽ ወደ ባህላዊ ሙዚቃ ሲገባ እሱ እናስተዋወቀው። ከዛ ነኽባ ባይለን ወዛሜ ዘው ይደሮ ያለ ትልልቅ ባህላዊ ሙዚቃ ትግርኛ ተጫውቷል። የሁሉ ሰው የሚያውቀው ስራዎች ናቸው።
በቅርቡ በሞት የተለየውን የአርቲስት ዳዊት ነጋን የህይወት ታሪክ ከሚዳስስ ዘገባ የተቀነጨበ ነው። አብራችሁ እንድታመሹ በአክብሮት እንጋብዛለን። ወደ ቀዳሚው የአባቶች ቀን ዝግጅት እንሻገር። ዛሬ በተለያዩ የዓለም አካባቢዎች የአባቶች ቀን የሚከበርበት ቀን ነው። ይህ ቀን ለመጀመሪያ ጊዜ የታሰበው እንደ አውሮፓውያን አቆጣጠር በ1908 አንዲት አባቷን የምትወድ ሴት ያለ እናት ብቻውን እሷን ጨምሮ 6 ልጆችን ያሳደገውን አባቷን ምስጋና ይገባዋል ስትል በዋሽንግተን ወጣቶች በተሰበሰቡበት ካከበረች በኋላ መሆኑን ታሪክ ቢናገርም በሀገር ደረጃ መከበር የጀመረው ግን በአውሮፓውያን በ1972 በወቅቱ የአሜሪካ ፕሬዚደንት የነበሩት ሪቻርድ ኒክሰን በየዓመቱ ሰኔ በገባ ሶስተኛው እሁድ ላይ የአባቶች ቀን ተብሎ እንዲከበር በፊርማቸው ካጸደቁ በኋላ ነው። በኢትዮጵያም በተለይ ከጥቂት ዓመታት ወዲህ አባቶች በቤተሰባቸው በልጆቻቸው በዚህ ዕለት ይታሰባሉ፣ ይወደሳሉ። ስመኝሽ የቆየ ይህንን ቀን በማስመልከት በአሜሪካ የሚኖሩ 2 አባቶችን ጋብዛ ስለ አባትነት በተለይም ደግሞ በአሜሪካ ሲኖር ስላለው ተጨማሪ ኃላፊነት አወያይታቸዋለች። ቀጥሎ ይቀርባል።
ሰኔ 11 ወይም ከፊታችን ያለው እሁድ የአባቶቹ ቀን የሚከበርበት ዕለት ነው። ዕለቱ አባቶች ለቤተሰቦቻቸው ደህንነት የሚያደርጉት ማንኛውም አባታዊ አስተዋጽኦና ድካማቸው የሚታሰብበት፣ ምስጋናና ፍቅር የሚገለጽበት ቀን ነው። ፕሮግራማችን ለምትከታተሉ አባቶችም እንኳን ለአባቶቹ ቀን አደረሳችሁ እያልን በአባትነት ዙሪያ ለመወያየት 2 እዚህ ሀገር የሚኖሩ እንግዶችን ጋብዘናል። የመጀመሪያው እንግዳዬ አቶ ሲሳይ ደምቦባ ይባላል። የ10 ወር የ9 አመትና የ11 አመት ልጆች አሉት። ሁለተኛው እንግዳዬም ሳምሶን ከፍ ያለው የ3 አመት የ7ና የ8 አመት 3 ወንዶች ልጆች አባት ነው። በቅድሚያ ሁለታችሁም እዚህ ስለተገኛችሁ አመሰግናለሁ። እንኳን ለአባቶች ቀን በሰላም አደረሳችሁ።
እናመሰግናለን
ጋዜጠኛ።
እሺ እንግዲህ ሲሳይ ካንተ ልጀምርና አባቶች ልጅ በማሳደግ ዙሪያ ያላቸው ሚና ምን አይነት ነው? አንተ በግል ልጆችን በማሳደግ ሂደት ውስጥ ያለህ ሚና ምን ይመስላል?
እሺ አመሰግናለሁ። በቅድሚያ እንኳን ለአባቶች ቀን አደረሳችሁ ማለት ፈልጋለሁ ሁሉንም አባቶች። በተለይ እኔም ለልጆቼ ጥሩ ሞዴል እንድሆን አድርጎ ያሳደገኝ አባቴን የስድስት ልጆች አባት ነው። ቀደም ስታነሽ የነበረ ስለ አባቶች ቀን አመስግን ፈልጋለሁ። እንግዲህ ያንተ ድርሻ ምንድነው ላልሽው በእውነት ባለንበት ሀገር አሜሪካን ተጣቂው ኑሮ ሌላ አጋዥ የሌለበት ነው። ባለትዳር ባልና ሚስት ሁሉንም ቀዳዳቸውን አብረው የሚደፍኑበት አብረው የሚኖሩበት የአኗኗር ዘይቤ ያለበት ሀገር በመሆኑ እንግዲህ ወላጆች ትልቅ ድርሻ አላቸው። አባትም እናትም በልጆች አስተዳደግ ውስጥ ትልቅ ጉልህ የሆነ ድርሻ አላቸው። አኗኗር ዘይቤ ነው። በዚህ መሰረት እንግዲህ ከምን ልጀምር? ከእርግዝና ይጀምራል በልሽ። ምክንያቱም በእርግዝና ወቅት እናት ብዙ ጫናዎችን የምታስተናግድበት ጊዜ በመሆኑ በማህፀን የተሸከመችውን ልጅ በያዘች ጊዜ አስፈላጊውን እንክብካቤ የሞራልን የመንፈስን ስራ በማገዝም በዚህ ሁሉ ጀምራል። ከዛ በኋላ እንግዲህ በወሊድ ጊዜ እዚህ ሀገር በጣም ደስ ይላል። አብሮ ሆኖ ከእናት ጋር አብሮ ሆኖ ከማማት በስተቀር እንግዲህ አብዛኛውን ነገር አብሮ ተጋርቶ የማሳለፍ ጊዜ አለ። እናት የማድረስ ጊዜ አለ። ምክንያቱም ሌላ ሰው የለም። ምናልባት አንዳንድ ሰው ድንገት ሞት ቤተሰቡ እናት አባቱ መጡለት አጠገቡ የሆነ ሰው ካልሆነ በስተቀር እንደምታውቂው እናቶችን አርሶ ልጅ ዳይፐር ቀይሮ አጥቦ በማስተኛቱ በማጥባቱ አልባት ከጡት በተጨማሪ ፎርሙላም የተባለች ከሆነ ይህን ሁሉ ማድረግ የአባቶች ኃላፊነት ነው። እኔ ልጆቼ እንግዲህ አዲስ ልጅ ስላለኝ መልሶ ስላስታወሰኝ ይህን ሁሉ ያነሳሁት፣ ነገር ግን ልጆቼ ተለቅ ያሉም አሉኝ። የ9ና 11 ዓመት በመሆናቸው እነሱ ደግሞ የሚፈልጉት ብዙ አክቲቪቲ አለ። አብሮ ትምህርታቸውን ማስጠናት፣ አብሮ መሆን፣ ሌሎች ተጨማሪ ትምህርቶችን እዚህ ሀገር ከየትም የሚያገኙት ነገር የለም። ሁሉ ነገር ቤታቸው ነው። ኢትዮጵያ እንኳን ማህበረሰቡ ያስተምራል፣ ዘመድ አዝማድ ያስተምራል፣ በዛ ሁሉ ነገር ውስጥ ይማራሉ። እና እዚህ ግን በመንፈሳዊውም እንዲማሩ ቤተክርስቲያን መውሰድ፣ በጸሎት አብሯቸው መጸለይ፣ ምን ማስተማር፣ የሀገራቸውን ባህል እንዲያውቁ፣ የሀገራቸውን ፊደል ቋንቋ እንዲለዩ ይሄን ማስተማር ሁሉ የሚፈልግ ነገር አለ። ሲቪቲያቸው ሞሰር መመለስ ጨምሮና በእንደዚህ አይነት ነገር እንግዲህ የምችለውን ለማድረግ ሞክራለሁ። አንተ ብለሽ ስለጠየቅሽኝ አይ ቲንክ ብዙ አባቶች ይሄንን እንደሚያደርጉ ነው ማስተውለው። እዚህ ሀገር
ልክ ነው። እስኪ ምናልባት የሳምሶንንም ልምድ እንስማና አሁን ኢትዮጵያ ውስጥ በተለይ ያለው የአባትነት ኃላፊነት አሁን ሲሳይ ከገለጸው ትንሽ ለየት ይላል። ብዙ ነገሮች ለእናት የሚሰጥ ኃላፊነት ነው። አንተ ሳምሶን ከልጆች ጋር ያለህ ቁርኝት ምን ይመስላል? አብዛኛው ኃላፊነት ያንተ ነው ወይስ የእናታቸው ነው?
እሺ አመሰግናለሁ ጋዜጠኛ ስመኝሽ። ፕሮግራምሽ ላይ እንግዳ ተላረክሽኝ በጣም ደስ ብሎኛል። ስለሽትልን እንግዲህ በአብዛኛው ብሎታል ወንድሜ፣ እዚህ ሀገር ተመሳሳይ ነገር ነው ያለን። እንግዲህ በተፈጥሮም ይሁን እንግዲህ የትም ብንሄድ የልጆች ኃላፊነት ጉዳይ ሞስትሊ የሚወጣው ወደ እናቶች ነው። ኢቨን ዘመናዊም ዓለም ውስጥ እንኳ ቢኮን የእነሱን ያህል ጫና የእነሱን ያህል አስተዋጽኦ አለን ብዬ ለመውሰድ ይከብደኛል። ግን የተሻለ ካሳለፍ ነው ከኤክስፒሪየንሳችን ሀገራችን ከምናየው ነበረው የተሻለ መተጋገዝ እዚህ ሀገር አለ። ሰው ልጆችን በተቻለ መጠን ለምሳሌ አንዱ የሚሰራ ከሆነ ሌላኛው የማይሰራ ከሆነ የሚሰራው ሰው ከስራ በኋላ የማይሰራውን ሰው ወይ ደግሞ የቤቱን ስራ በአብዛኛው የሚሰራውን ሰው ማገዝ፣ አብሮ ነገሮችን ማስኬድ እና እዚህ ሀገር ደግሞ ያው እንደምታውቂው ብዙ ሩቲኖች አሉ። ኢትዮጵያ እንደ ቴቸር የምናያቸው ልጆችን ወደ አክቲቪቲዎች መውሰድ፣ ማስጠናት፣ ከነሱ ሶከር መጫወት፣ እንደዚህ እንደዚህ ግድ ናቸው እዚህ ሀገር እና እነሱ ላይ ማድረግ ጨምሮ እንረዳዳለን። ግን እንዳልኩሽ የእናታቸውን ክሬዲት አልፈልግም። እሷ ናት ብዙውን ነገር የምትሸከመው
ሳምሶን እንዳልከው እንግዲህ በባህልም በልምድም እናቶች ናቸው ብዙ የልጅ የማሳደግ ኃላፊነት የሚጣልባቸው። በእርግጥ ቅድም ሲሳይ እንዳለው እዚህ ሀገር ከተመጣ በኋላ ለየት ያሉ ነገሮች ያሉት መስለኛል እና ምናልባት እሱ ላይ ተጨማሪ ሲሳይ ወደ አንተ ልመለስና በኢትዮጵያ እንግዲህ አንተም ኢትዮጵያ ውስጥ ስታድግ የአባትነትን ሚና በማደግ ውስጥ አሳልፈህ አይተኸዋልና እዚህ ሀገር ያለው የልጅ አባትነት ያለው አስተዳደግና ኢትዮጵያ ውስጥ ያለው በምን ይለያል?
ብዙ የሚለይ ነገር አለ እውነት ነው። ቅድም እንደተነሳው ምናልባት ወደሱ ከመሄድ በፊት ቅድም እንደነሳው የእናቶች ሚና በዚህም ሀገር ብንሆን በጣም እጅግ ከፍተኛ ነው። ምንም ከአባቶች ጋር የሚገናኝ አይደለም። እንግዲህ የተወሰነ ድርሻ አለን የሚለውን ለማንሳት ነው እንጂ ግን እኔ የአኗኗር ዘይቤውም ልዩነት አለው ብዬ አስባለሁኝ። አሁን በእኔ አስተዳደግ ውስጥ አባቴ የነበረው ሚና ትልቁን ሮል ውጭ ያለውን ስራ መስራት ነው ስንል እሱ ራሱ በልጆች አስተዳደግ ውስጥ ትልቅ ሚና አለው ብዬ አስባለሁ። ምክንያቱም አባቴን ትልቅ ሮል ሞዴል አድርጌ ነው የምወስደው። ጠዋት በሌሊት ወጥቶ ማታ በኢትዮጵያ ሰዓት አቆጣጠር እስከ ምሽቱ 2 ሰዓት ድረስ ሰርቶ ነው የሚገባው እና እንደዛ ለፍቶ ሰርቶ የሚገባ አባት ምናልባት የሚኖረው ጊዜ በሳምንት አንድ እሁድ ልጆቹን ቤተክርስቲያን መውሰድ ከዛ ጋር ባለው አክቲቪቲ ውጪ ብዙ ነገር ለማድረግ እድል የሚሰጥ አይደለም። አይ ቲንክ እሱ ይመስለኛል እኔ አንዳንዴ። ሁለተኛ ደግሞ ሌሎቹን ጋፖች የሚሞላም ደግሞ አካል አለ ኢትዮጵያ ውስጥ። ማህበረሰቡ ሪስፖንሲብል ነው ለልጆች እኛ ባደግንበት ጊዜ ውጪ ወጥተሽ ስትጫወች ብዙ ነው ሁሉም ሰው ይመለከተዋል ስላንቺ እና ያንን ጋፕ የሚሞላ ስላለ ይመስለኛል ምናልባት እዚህ ሀገር ሪኳየር እንደሚያደርገው አንድ ነገር ፍላጎቱ ሲኖር ነው አይደለም ለማሟላትም ግዴታ ሲኖር ነው የሚሄደው እና እኔ ቀላል ነው ብዬ አላስብም። ኢትዮጵያም ያሉ አባቶች ኃላፊነት በጣም ከባድ ብዙ ያደርጋል። ነገር ግን እንዳልሽው እዚህ ስንመጣ ሌላ ሰው ስለሌለ ሌላ ሚተካ ስለሌለ
ኃላፊነቱ ይጨምራል። ልክ ነው። እንግዲህ ካለን ሰዓት አንጻር ሌሎችንም ጥያቄዎች ቶሎ ቶሎ እንድናስተናግድ እንግዲህ አሁን ባልነው መሰረት ያለውን ልዩነት ማሟላት ከኢትዮጵያ አባቶች ወደዚህ ሀገር ሲመጡ ለመቀበል ይሄን ኃላፊነት ተጨማሪ የቤት ውስጥ ስራዎችን ለማገዝ ይከብዳቸው ሊታይ ይችላልና በምን መልኩ ነው ራሳቸውን ማላመድ ካዲሱ ኃላፊነት ጋር የሚችሉት? ሳምሶን ወዳንተ ልምጣ።
እሺ አመሰግናለሁ ስምኝሽ። እንግዲህ ይሄ ትንሽ ከባክግራውንድም ጋር ያያዛል። አንዳንድ ሰው ኢትዮጵያም ሆኖ ትንሽ እንደው አክቲቪቲ ያለው ወደ ኪችንም ገባ የሚል ሊሆን ይችላል አይደለ? እንደዛ አይነት ሰው እዚህ መጥቶ እዚህ ደግሞ የተመቸ ነው ሞር ሶ እዛው ሄልፕ ሊያደርግ ይችላል። ግን ሌላው ነገር እዚህ ሲመጣ ያው ወንድሜ ሲሳይ እንዳለው ብዙ ነገሮች በእናትና በአባት ላይ ነው የሚወጡት። ሌላ ሀልፍ የሚያደርግ ሰው አካባቢ ላይ ላይኖር ይችላል። ስለዚህ ግድ ነው ግድ መረዳዳት አለብን። አይ ዶንት ቲንክ አንድ ሰው ቁጭ ብሎ እናት ብቻ እንደው ይህን ሁሉ መከራ እያየች ኢንጆይ ያደርገዋል ላይፍ ነው ቢደሰትበታል አላስብም። ሶ ትንሽ መጣር ያስፈልጋል። አሁን ኢትዮጵያ እንደዚ አይነት ልምድ ያሌለው ሰው ከሆነ ፍላጎት ማሳየት ማሻሻል ይቻላል፣ ኢምፕሩቭ ማድረግ ይቻላል እና ፍላጎት ማሳየት። ከዛ ደግሞ ፍሬንድሺፑ ከልጆች ጋር ያለው ፍሬንድሺፕ አንደኛው ነገር ነው የምታሳሽው ነገር። እሱ ብዙ ጉልበት ይሰጥሻል። ከልጆች ጋር ያለው ፍቅር ድሮ መፈራት ነበር አይደል በአባትና በልጅ መካከል ያለው፣ አሁን ደግሞ ፍቅር ነው ያለው እና ፍሬንድሺፑ ያጎብዝሻል። እና በተጨማሪ ሀገሩ እዚህ ሀገር ትንሽ ጥሩም ላይሆን ይችላል። የተለያዩ አይነት ባህሎች፣ የተለያዩ አይነት አስተሳሰቦች አሉ። ሶ ልጆችን ዝም ብለሽ የምትለቂ ከሆነ ወዴት እንደሚሄዱ ኮንትሮሉ ላይኖርሽ ይችላል። ስለዚህ ኃላፊነቱን አዎ እና ልጆችን ታያቸዋለች፣ ሲያድጉ ትቀርጫቸዋለች። የአንቺ የፊውቸራቸውን የምታየው አሁን ከነሱ ጋር ባለሽ ግንኙነት ነው። ሶ እነዚህ ነገሮች በጣም ትኩረት ሰጥተን እንደው ከዚህ ከተባህሉ ባሻገር የልጆቻችን የሚመጣውን ነገር እኛ ነው የሚቀስሙት የሚያዩት። አሁን ሞስ ከቤት ነው እና እነሱን ነው።
ሲሳይ ወደ አንተ ልመለስ እና ከዚህ ጋር በተያያዘ የቤተሰብ ሚና አለው ብዬ አስባለሁ እና እናት አባት አብሮ በሚኖርበት ጊዜ ወንድ ልጅ ጓዳ ይግባ ከባህሉ አንጻር አሁንም ሊሉ ይችላሉ እና የቤተሰብን አመለካከት መቀየር የሚቻለው እንዴት ነው?
ጥሩ ጥያቄ ነው ያነሳሽው ስመኝ። እውነት ነው አንዳንድ ቤተሰቦች ምናልባት እንዲህ አይነት አስተሳሰብ ምናልባት ኋላ ቀር አስተሳሰብ ብለው ጥሩ ይመስለኛል እና አለ ግን ይሄንን ማድረግ የሚችል አክል ሰርቶ በማፋየት ነው አንተ ያለው ለውጥ በማፋየት ነው እንደዚህ አብሮ በመሆንነት ውስጥ የቤተሰብ ፍቅር ይጠነክራል ልጆች ጥሩ ነገር ተመረው ያድጋሉ ያንን ያስተሳሰብ ለውጥ መጀመሪያ ራሱ መቀበል አለበት ቅድምም ላልሽ ጥያቄ ፍቅር ነገር መሰረቱ እሱ ነው ያንን ደግሞ በተግባር በማሳየትና የሚያመጣው ለውጥ ያለውን ፍቅር በቤቱ ሲያዩ ቤተሰቦች እንዲህ አይነት አመለካከት ሲኖራቸው በቀላሉ የሚሸነፉ ይመስለኛል
እንግዲህ ልጆች ከአባት ጋር ያላቸው ቅርብነት መጥበቅ ኃላፊነት የአባት ከእናት እኩል መወጣት በልጅ አስተዳደግ ላይ በልጆቹ ሲኖረው የሚችለው በህይወታቸው ውስጥ ያለውን ሚና ትንሽ ቀደም አድርገህ ሳምሶን ገልጸህልናል ምናልባት የምትጨምረው ካለ ጨምርና ሲያቶችን ቀን በምን መልኩ ነው የምታከብረው
እንግዲህ ትንሽ ደሞኑን ትንሽ ወንደላጤነት ስሜት የተሰማኝ ነው ኢትዮጵያ ልታችኋለሁ እና ባሉበት መልካውን የምንላችኋለሁ በጣም ጥሩ ልጆች ነው ያሉኝ ከዛ በተጨማሪ እናታቸው በጣም ጥሩ እናት ናት እና እሷንም በዚህ አጋጣሚ ለማመስገን እፈልጋለሁ ጥሩ ልጆች ነው ያመጣችኝ እና ቅድም እንዳልኩት ነው ከልጆች ጋር የሚኖርሽ ቆርኝት ካሁኑ ስፔሻሊ ኤርሊ ኤጅ ላይ ካልመሰረችው ከፍ ሲሉ ማምጣት ቸገር ያለሽ እና ያኔ ደግሞ የዓለሙ ፈተና በሚመጣባቸው ጊዜ ሊወጡት የሚሞክሩበት መንገድ ሌላ ጥፋት ሁሉ ሊሆን ይችላል። ስለዚህ አስቀድመን ከነሱ ጋር ምን መሰረተው መልካም ግንኙነት ለህይወታቸውም ጠንካራ መሰረት ይጥላል። በዛ ላይ ለአካባቢ ዋሽንግተን ዲሲ እንደምታውቂው ሶሳይቲው የኮሚኒኬሽን ጥሩ ነው አብሮ የመሆን ነገር አለ። ሶ እሱ ነገር ሞር አብሮ ማስኬድ የቤተክርስቲያኖች ወይ ሌላ የጸሎት ቦታዎች ላይ ልጆቻችንን ማገናኘት እንዲያወሩ ማድረግ የኛን ባህል የኛን ቫልዩ ከሌሎቹ ጋር አብረው ሼር ሲያደርጉ ይሄኛው ለኔ ብቻ እየተጣ አይደለም ዊርድ ሚልስ ነገር አለ እዚህ ሀገር ግን ከሌሎቹ ጋር ሼር ሲያደርጉት ግን ይሄኛው ኖርማል ነው የሚለውን ነገር ዲቨሎፕ ያደርጋሉ እና እኛ በዛ መልኩ ልጆቻችን እንዲህ አካባቢ እናገናኛለን ስለዚህ ይማራሉ እና በሱ መልኩ ካላደረግ ነው ለፊውቸሩም በጣም አስቸጋሪ ነው ላለሁኝ መንጭ
ሲሳይስ ምናልባት አንተስ የአባቶች ከልጆች ጋራ ቁርኝት መኖር በህይወታቸው ውስጥ በደንብ መገኘታቸው በእድገታቸውና ወደፊት በሚኖራቸው ህይወት ላይ ምን ሚና አለው ትላለህ? በዛ አያይዘ ደግሞ የአባቶችን ቀን በምን መልኩ ነው የምታከብረው ከልጆች ጋር ከቤተሰብ ጋር?
ትልቅ ሚና አለው ምክንያቱም የቤተሰብ ፍቅር አባቶች ያላቸው ነው ለእናቶችም ያላቸው ነው በጋራ በማሳደግ በሚያወጡ ውስጥ እነሱም ተመሳሳይ ኃላፊነት እንዲወስዱ ወደፊት የቤተሰብ ፍቅር እንዲኖራቸው ለቤተሰብ ያለው ዋጋ ለልጆች አስተዳደግ አባት እና እናት ያላቸው ድርሻ በደንብ አይተው እንዲያድጉ ይረዳቸዋል። እንዴት ነው መታከብሩት ላልሽም ያው ብዙ ጊዜ አባቶች ከመጣ እዚያገር ከመጣው በኋላ ነው ረጅም አመት ሆኖኛል አላፍ አመቱን እንደዚያገር አባቶች ጋር ማክበር የጀመርነው። እንግዲህ ለአባቶች ለሆኑ መልእክት መልካለን እንኳን አደረሰን ባባላለን አባቴን እንደዚህ ሁሉ ጊዜ እንኳን አደረሰ መልእክቶች መካለውኝ ልጆች ናቸው በአብዛኛው ቤት ውስጥ ያለው ነገር የሚያዘጋጁት ከባለቤቴ ጋር እነሱ ናቸው ሰርፕራይዝ የሚያደርጉን እንኳን ደስ አለ አባቴ ብለው የሚጽፉት መልእክት በራሱ ውስጥሽ የሚፈጥርልሽ ደስታ ልዩ ነው እና በዛ አይነት መሰረት ነው እናከብረው። በተለይ ደግሞ ሁሉ ጊዜ የአባቶች ቀን ከሚካኤል አመታዊ በዓል ጋር ይገጣጠማል። ብዙ ጊዜ እኔ ያደኩት ሚካኤል ቤተክርስቲያን ኢትዮጵያም እዚህ ማገልገል እንደዛ ነው ልጆች የሚሄዱ ስለዚህ የቅዱስ ሚካኤል ንግስ በዓል የሰኔ ንግስ በዓል አብረን እናከብራለን። ከዛ በኋላ ደግሞ ከሰዓት በኋላ ባለው ደግሞ እግዚአብሔርን ከማመስገን አባታችን ሆኖ ያሳደገን ቅዱስ ሚካኤልን ከማመስገን ባሻገር ደግሞ የቤተሰብ ጊዜ እንደዚሁ ይኖረናል። እንደዛ ነው የምናከብረው።
እንግዲህ ቀደም ሲል እንዳልነው አባቶች በቤተሰባቸው በልጆቻቸው በሚያደርጉት አስተዋጽኦ ምስጋና የሚሰጠበት ፍቅር የሚገለጽበት ቀን ነውና ኢትዮጵያም ላሉ እዚህም ላሉ አባቶች የምታስተላልፉት መልእክት ካለ ሳምሶን ወደ አንተ ልምጣ።
እሺ አመሰግናለሁ ወርጋሚት መንግሽ ያ በእያሉበት ኢትዮጵያ ሆኖ ወይም ሲማገር በጣም የሚገርሙ አባቶች አሉ ብዙ የሚያስተምሩ ኃላፊነት የሚወጡ ለሁሉም እንኳን አደረሳችሁ ላለው ልጆቼንም ኢትዮጵያ ባሉበት እንዴት ናችሁ ማለት ፈልጋለሁ። ባለቤቴንም በጣም አመሰግናለሁ አባት ስላረች ስላረችኝ ማለት ፈልጋለሁ። ስምኝ።
በጣም ደስ ይላል። ሲሳይ ሳንተም ተስተላልፈው መልእክት ካለ በስም ጨርሳለሁ።
እሺ፣ ግሬል ስተልኝ በድጋሚ በጣም አመሰግናለሁ እና አመሰግናለን አንቺንም። በእውነት በኢትዮጵያ ላላችሁ በብዙ የኑሮ ውድነት ችግር ውስጥ ልጆቻችሁን በተሻለ ማድረግ ለማብቃት ለፋጠና ምትሉ ምትወጡ ምትወርዱ አባቶች ሁላችሁ እንኳን ለአባቶች ቀን አደረሳችሁ። የምትሰሩት ስራ ትውልድ የሚተካ ነው፣ ሀገር የሚያቀና ነው፣ ለሀገር ትውልድ የሚያተርፍ በመሆኑ ኩራት ይገባችኋል። በእውነት እግዚአብሔር ክብረትን ይስጣችሁ። በተለይም ደግሞ በብዙ ጫና ውስጥ 6 ልጆችን ለትልቅ ማዕረግ ያበቃ አባቴ፣ ጥሩ ሞዴልን ያሳደግከን፣ ለብዙዎች አራያ የሆንክ አባቴ እንኳን ለአባቶች ቀን አደረሰ ማለት ፈልጋለሁ። እግዚአብሔር ይስጥ።
እሺ፣ እኔም አመሰግናለሁ። ሲሳይና ሳምሶን እዚህ አሜሪካን ሀገር የሚኖሩ ሁለቱም የ3 ልጆች አባት ናቸው። በአባትነት በተለይ አሜሪካን ውስጥ አባት ሆኖ ማሳደግ ምን ይመስላል የሚለውን ስላስቃኙን እንዲሁም የአባትነትን ምክራቸውን እና ልምዳቸውን ስላካፈሉን በአድማጮች ስም በጣም እናመሰግናለን። በድጋሚ በኢትዮጵያም ሆነ በተለያየ ዓለም ክፍል የምትገኙ አባቶች እንኳን ለአባቶች ቀን አደረሳችሁ ማለት እንወዳለን። እንግዲህ ለሁሉም ለአባቶች የሚገባቸውን ፍቅርና ምስጋና በመስጠት የምናከብረው ቀን እንዲሆን እንላለን። ስመኝሽንና እንግዶቿን እናመሰግናለን። በድጋሚ መልካም አባቶች ቀን አብራችሁን ቆዩ። ግርማ ተፈራ ካሳ አባብዬ ያለ የሚያዜመውን ልጋብዛችሁ።
ነው ስምን የሚያስጠራ አባቴ የስካፋቴ ዋሴ ተበቃ
ፕሮግራማችን ይቀጥላል። ቀጣዩ ቅንብር ወደ ትግራይ የሚወስደን ነው። ፈቃዱ ኃይሉ የንግድ ዓለም እንቅስቃሴውን በዶሮ እርባታ የጀመረ ወጣት ነው። በአመታት ውስጥ ወደ ፈሳካ የከብት እርባታና ወተት ልማት የተሸጋገረው ፈቃዱ በአሁኑ ጊዜ ደግሞ ፊቱን ወደ ሰብአዊ እንቅስቃሴዎች አዞሯል። በትግራይ ክልል ለሚገኙ ተፈናቃዮችና የጤና ችግር ላለባቸው ወገኖች ወተት በማቅረብ እየረዳ ይገኛል። ዓለም ፍስሐ አነጋግሮታል።
ፍቃድ ኃይሉ ልጅነትን ዶሮ በመሸጥ ጀምሮ አሁን ከ40 በላይ የፈረንጅ ላሞችን በማፍራት የተፈናቀሉና የጤና ችግር ያለባቸውን የህብረተሰብ ክፍሎች ያገዘ እንደሚገኝ ይናገራል። ፍቃድ ኃይሉ 40ዎቹ እድሜ ክልል ገደማ ይገኛል። ታታርና ለሎጥ የሚተጋ ሰው ነው። የደረጆችን መሸጥ ስራ አቋርጦ ቁርስ ቤት ከፍቶ ስራ ሲጀምር በ2007 ዓመተ ምህረት ደግሞ ሁለት የፈረንጅ ላሞችን በመግዛት ማራባት እንደጀመረ ይናገራል።
መጀመሪያ ዶሮ ነጋዴ ነበርኩ። ዶሮ ስነግድ ያው ታችኛው ስራ ነው። ከዛ ከዶሮ ነጋዴ ትንሽ ፋታ ግንቼ ወደ ቁርስ ቤት ተሻገርኩ። ቁርስ ትንሽ ቁርስ ቤት ከፈትኩና ከዛ ሱን ስከፍት የወተት ችግር አየሁት። የወተት ችግር ሳይ ወተት እንግዲህ ምን ላርግ ብዬ እናቴ 2000 ዓመተ ምህረት የሆነች ትንሽ የቦታ ገዛች። ከዛ ሷን ስትገዛ እኔ ሷን ቤት ክራይ ስለነበርኩ ከዛ ወጥቼ ወደ ሷ ገባው። ይሄን ስገባ የግድ ከብቶች ማርባት እንዳለብኝ ወተት የራሴ መሆን እንዳለበት አመንኩ። ከዛ የወተት ከብቶች ሁለት ተናንሾች ገዛው። እነሱም ቻሌንጅ ሆነ። እነሱ እስከሚያድጉ ወተት ስለማላገኝ እነሱን ሽጬ ሁለት ተላልቆች ገዛው። የፈረንጅ ከብቶች ናቸው። ተላልቆች የፈረንጅ ከብት ገዛው። ሆላንድ ሚሉት አሁን እዛ ሆላንድ የፈረንጅ ከብት ስገዛ አንዲቷ በሁለተኛው ወር አንድ ጥጃ ወለደች። ሴት ወለደች። ያቺኛውም ሴት ወለደች። ከዛ አራት ሆኑ። አራት ሲሆኑ ያው እነሱን እያሳደኩ ወደዚህ 45 ከብቶች ተሻገሩ። 45 ከብቶች ሲሻገሩ አምስቱ ያው አንዳንድ ጉዳቶች ተጎድተዋል። አሁን እነሱ ሲጎዱ ያው እነሱ ተጎድተዋል ብለንም አላቋረጥንም እየሰራን ነው። የገዛኋቸው በ2007 ዓመተ ምህረት ነው።
ፍቃዱ ከላሞቹ በየቀኑ ከ150 እስከ 200 ሊትር ወተት የሚያገኝ ሲሆን አልተገኘም ከተባለ 100 ሊትር በየቀኑ እንደሚታለቡ ሲያውስ ከዚህ ወተት ለተፈናቃዮች ከ50 እስከ 75 ሊትር በየቀኑ በነጻ እንደሚሰጥ ይገልጻል።
ወተት ለቁርስ ቤት ተሸፈኑልኝ እነሱ እንዲራቡ ጣርኩ። ከዛ ላሞቹ ከ200 ሊትር እስከ 150 ይታለባሉ። እስከ 100 በቃ አነሰ ቢባል 100 ሊትር ታገኛለህ በቀን። በ2008 ዓመተ ምህረት ከደሴ ከኮምበልሻ ከባህር ዳር የተፈናቀሉ ወገኖች ነበሩ። 45 ሰዎች በየቀኑ አንዳንድ ሊትር የቀደመው ወያኔ ነዋሪዎች ሆኖ እዛ የተሰበሰቡ የእርዳታ ክፍሎች በአንዳንድ ሊትር ለሁለት ሶስት ወር ሙሉ የተቸገሩ ሰዎች እየሰጠው ነበር። ከዛ ሆኖም ቀጣይ ችግሩ አላለቀም። የኢትዮጵያና የትግራይ ሰራዊት ግጭት ተፈጠረ። እንደዚህ ሆኖ ሲጓዙ የተፈናቃይ የምዕራብ የሽሬ ሽራሮ የሁመራ ሁሉ ተፈናቃይ ወደ መቀሌ ገባ። ያን ተፈናቅሎ አሁን ሰው እጅ ወድቆ ልታይ ህሊናይም ሊቀበል አልቻለም። እንደዛ ሲያስብ ዝም ብዬ ሄጄ እዛ አስተባባሪው ነበረ። እዚህ ችግረኞች ያሉ የታመሙ ወልዶ ትንንሽ ከአምስት ዓመት በታች የያዙ እናቶች ልጆች ያሉ ንገሩኝ፣ እናት አባት የሌላቸው ጠፍቶ ሰው የሌላቸው ልጆችም አሉና ንገሩኝ፣ እንደዚህ ሰምቼ ነው የመጣሁት ስላቸው 100 ሰው አመጡልኝ። እንደዛ ሲያመጡልኝ እኔ ደግሞ በቀን 75 ሊትር 50 ሊትር እየሰጠው ከ2013 እስካሁን አላቋረጥ።
ከዚህ በተጨማሪ የጤና ችግር እንዳለባቸው በሐኪሞች ተረጋግጦላቸው የህብረተሰብ ክፍል ያግዝ እንደሚገኝ ፍቃዱ እንዲህ ይገልጻዋል።
ከአቅም በታች በሽታ የተሸከሙ ሰዎች አሉ። እነሱም ደግሞ ስታያቸው እንዲኖሩልህ እንዲድኑልህ ያገርህ ዜጋ እንደመሆናቸው መጠን እንዲኖሩ ትፈልጋለህ። ኤችአይቪ የተያዘም አለ። ለዚህ ቀን ያቋርጣል የማይባለው ለፍላጎት የሚጠጣ ወተት አሁን እንደዛም የሚዛን ማነስ ሆስፒታል መቀሌ ሆስፒታል ነው የሰጡኝ በደብዳቤ አርጎ ቺንጅ ምንም ልናረጋት አንችልም መዳኒትም የለም ብሎ ለደብዳቤ ወዲ እኔ ላኩ እኛ ከዚህ ተሰንተን ነው የመጣናል እሺ አልኳት እስካሁን እየጠጣች ነው
ፍቃዱ በመጋቢት ወር 2013 ዓመተ ምህረት አካባቢ የጀመረው ንግዛ እስካሁን 2.5 ሚሊዮን መድረሱን ሲገልጽ ገና እንደሚቀጥልን ተናግሯል ፍቃዱ ይህንን ንግዛ ሳያደርግ በክራይ ቤት እንደሚገኝ ጨምረ ገልጠዋል
ይችላል ምንም የለኝም የቤት ክራይ ነው መኖረው ባለትዳር ነኝ የድርጅትም ክራይ ነው መኖሪያም ክራይ ነው ይሄ እናቴ ቤት ነው 2.5 ሚሊዮን ይሆናል እኔ ማለት ይሄ ማለት ገና ነው ይሄም 10 ሚሊዮንም ሊደርስ ይችላል አይታወቅም ትግራይ ነጻ እስከምትሆን ከድህነት ከመከራ ስራ እስከምትጀምር እንግስቃሴ እስከምትጀምር ነው ምለው ፕሮግራሙ ይሄ ደግሞ መቼ ነው አይታወቅምና እስከመጨረሻ መስጠት የእስራኤል ዋናው መነሳሻዬ ነው።
ይህንን ስናይ ተግባር ለማድረግ ያነሳሳው ነገር ሲጠየቅ ሰዎችን ማገዝ ሰው መሆን በቂ ነው በማለት እንዲህ ይላል።
ሰው እኮ እየጠፋ ነው እየራበው ነው እየታመመ ነው መድኃኒት በማጣት በራብ በመከራ በችግር በስትረስ እየታመመ እየሞተ ነው። ይሄን እየሞተ ያያ አንተ እንዴት አድርገህ መርጠህ ልትበላ ትችላለህ መርጠህ ልትተኛ ትችላለህ? ሰው ከሌለስ ይሄ ድርጅት የሚባል ይሄ ፋብሪካ የሚባል ምን ይዞ ነው ድርጅትና ፋብሪካ መሆን የሚችለው? እኔ ሰው ተርፎልኝ ብዙ ነገር ልሰራ ስለምፈልግ ነው ሰው መኖር ስላለበት ነው። እነዚህን ይዤ በኋላ የትግራይ ትልቅ የወተት ፋብሪካ ልትሆን ስትችል ሰው ይዘህ ነው ፋብሪካውን ስትተክል እኮ ሰው ሲጠቀምልህ ነው። ሰው ከሌለ ምን ያርግልሃል ፋብሪካ? ምን ያርግልሃል ከብቶች? እኔ ዋናው መፈልገው እኮ ህዝቡን ነው። ህዝቡን ካለ ሁሉ ነገር ማድረግ ትችላለህ። ህዝቡን ከሌለ ግን ምን ያርግልሃል መኖር? ምን ያርግልሃል ፋብሪካ? ምን ያርግልሃል ብር? ዋናው ሪሶርሱ ሰው ነው። እሱን ብዬ ስለማምን ነው።
በፍቃዱ እገዛ እየተደረገላቸው ካገኘኋቸው አስኳል ተስፋይ አንዷ ናት። አስኳል በሽተኛ ልጅ አላት። አስኳል ልጇን ከበሽታው እንዲድን እና እንቁላል በብዛት መጠቀም እንዳለበት ከሐኪሞች ለተነገራት ይህንን ችግር ፍቃዱን ለማገዝ እንደረዳት ትናገራለች።
ችግሬ ልጄ በጣም አሞኝ ነበር። ህመሙ ቲቪቲ ህክምና ሄጄ ነበር። እንቁላልና ወተት መጠቀም አለበት ስለተባልኩ ፍቃዱ ረዳኝ ማለት ነው። የሆነ ሰው ተሸግሬ ስላልኩ ከፍቃዱ ጋር አጋናኝ። ፍቃዱ በጣም ጥሩ ሰው ነው። በየቀኑ ወተት ይሰጠኛል። ጥሩ ውጤት አገኘው። በጣም ጥሩ ነው። ውጤቱስ በጣም ጥሩ ነው። ምሳሌ አንገቱ ወጥ ነበር ቀንሷል። ተኝቶ ነበር መንቀሳቀስ ጀምሯል። ጉልበቱ ጥሩ ሆኗል። እኔ በጣም ደስ ብሎኛል። ፍቃዱስ በጣም እግዚአብሔር ይርዳል።
ሌላኛው የፍቃዱ ኃይሉ እገዛ ተጠቃሚ አሽመላሽ ቀለም ይባላል። አሽመላሽ የጤና ችግር እንዳለበትና ፍቃዱ በሚያድርግለት እገዛ ጤንነቱና ጉልበቱን እየተሻሻለ መሆኑን ይገልጻል።
ያ ፍቃዱ ለኛ የሚያግዘን ያው እንዳልኩ የአንድ ሰው ህይወት ለመዳን ብሎ የሚያግዘን ያለ አብይንተ ሳይሆን ምን ከዛች ያለችው ተካፍዬ ከወንድሞች ተካፍዬ ለብላ ብሎ ነው እንጂ አብይንተ አይደለም። ከህዙ በላይ ወይም ካለው በላይ አይደለም። እና ባለች ፈቃድ ለኛ እንዳባታችን አርገንም ያው እንዳባት ያርገኝ በጣም ማየው ምን የኔ በሽታ ሁሉ አይቶ ተቸግሬ መሆን አይቶ ምን ያግዘኝ ያለው ወተት በየቀኑ ግማሽ ሊትር ወተት ያግዘኛል ማለት እና ወተቱም ጥሩ ውጤት አምጥቶልኛል እስካሁን ያለው እና ለቀጣይም በዚህ እንዲቀጥልልን ነው የምንፈልገው። ሌሎችም ከፍቃድ መማር አለባቸው። ምክንያቱም ላንድ ሰው አንድ ሀፍታም ላንድ ሰው እንኳን ቢያግዝ አለም የተቸገረ ሰው ቢያግዝ ጥሩ ነው።
ሁሉም ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። አለም ፍሳህ ለአሜሪካ ሬዲዮ ከመቀለ።
የምትከታተሉት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው። ከአጭር ሞገድ መስመሮችና ከኢትዮሳት በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ልታደምጡን ትችላላችሁ። የቀለም ስዕልና የግራፊክስ ጥበብ ሙያተኛዋ ማህሌት ብርሃኑ የሙሉ ጊዜ የስነ ልቦና ባለሙያም ነች። ማለት በለተለተ ህይወቷ እሷንም ሆነ ሌሎች ሴቶችን የሚያጋጥሙ ችግሮችና ተግዳሮቶችን በሸራ ላይ በማሳረፍ ትታወቃለች። የስዕል ጥበብ ስራዎቿ ኩኩስ ፔንስል ወይም የኩኩ እርሳስ በሚል ስያሜ በማህበራዊ ሚዲያ ላይ ይገኛሉ። ማለት ከኤደን ገረመው ጋር ያደረገችው ቆይታ ቀጥሎ ይቀርባል።
በጣም ነው ማመሰግነው። እንግዲህ የስዕል ስራዎችሽን ኮኩስ ፔንስል ብለሽ ነው በተለያዩ ማህበራዊ ሚዲያዎች ላይ ያስተዋወቅሻለሽ።
ኮኩ እኔ ነኝ። ኮኩ የቤተሜ ነው። ኮኩ ስል ኮኩስ ፔንስል ለምን ተባለ ደግሞ ከሚል ጥያቄ ከመጣ፣ ያው ፋስት ቤዝ ነው ብዙ ጊዜ ስዕል ላይ ለብዙ ነገር መጀመሪያ አይዲያሽ ነው የምታሰፊው፣ በብዛት በስኬች ነው። እርግጥ ነው አሁን ያው ዲጂታል ፕላትፎርሞች አሉ፣ የተለያየ መልኩ ስኬች ይሰራል። ግን ያው ትራዲሽናል የሆነውና በጣም መሰረት የያዘው ነገር እርሳ ስለሆነ ኮኩስ ፔንስል ብየዋለሁኝ።
እሺ፣ ያው የስዕልምችን ትሰሪያለሽ፣ እንዴት ነው የጀመርሽው? እስቲ ጥቂት ስለ ስዕል አጀማመርሽ ንገሪኝ።
አጀማመሬ አሁን እንዲህ በዚህ ጊዜ ነው ብሎ ለማለት ያስቸግራል። ምክንያቱም ያው አባቴ ሳሊ ነበር፣ አሁን በእርግጥ በህይወት የለም። እንደሚመስለኝ ያው ከልጅነትም ሳላውቀው ነው ስቲሙሌትድ ሆኛለሁ። ማለት ቅርብ ነኝ ቀለሞች የማየት የስዕል እቃዎች የማየት የተሻለ ኤክስፖዘር ነበረኝ እና ቲንክ እሱም አስተዋጽኦ አድርጎልኛል። እኔ ከልጅነት ጀምሮ ያው ከእርሳስና ከወረቀት ጋር ነው ተለይቶ የሚያቅም ኦልሞስት ራሴን ሳስታውስ ጀምሮ አብሮኝ ያለ ነገር ነው። ሰው በዚህ እድሜን የጀመርኩት ለማለት ያስቸግረኛል። ግን ስዕልን ፎርማሊ አልተማርኩትም። የተወሰነ ጊዜ ኢንላይትመንት አርት አካዳሚ የሚባል የግል ትምህርት ቤት ተምሬያለሁ። ገብቼ አለ አሁንም ትምህርት ቤቱ ይመስለኛል። እዛ ስገባ ነው ጥሩ ቤዝ የሰጡኝ እና በትክክል ስዕልን መስራት እችላለሁ እንደ ፕሮፌሽን የሚል የሆነ አይነት በራስ መተማመን ያገኘሁት ከዛ በኋላ ነው። ከዛ አይ ቲንክ ባለፉት 4-5 ዓመታት ውስጥ ደግሞ በደንብ ሲሪየስሊ የያዝኩት በአራት አምስት ዓመታት ውስጥ ነው። በደንብ ፔጁንም ፕሮሞት ማድረግ የጀመርኩት ሰዎችንም በደንብ ኔትወርክ ማድረግ ስራዎችንም መሸጥ ምናምን የጀመርኩት ባለፉት 4-5 ዓመታት ውስጥ ነው።
አብዛኞቹ እንግዲህ ስራዎችሽ አብዛኞቹም ሳይሆን ሁሉም ማለት በሚቻልበት ሁኔታ የሴቶች ነገር የሚገልጹ ናቸው። ሴቶች ናቸው በንድፍሽ ውስጥም ያሉት፣ ስዕሉም ሴቶች ነው፣ እንቅስቃሴውም ወይም ደግሞ ንግግሩም የሴቶች ነው እና ያ እንዲሆን የመረጥሽበት ምክንያት ምንድን ነው? እሱ
እንደዚህ አስበሽ የምትመርጠው ነገር አይደለም። እንደ እውነቱን ለመናገር ማለት አሁን ላይ ያው አሁን ሳይኮሎጂ ባክግራውንድ ይዤ ሲገባኝ ነገሩ ሞር ሰብኮንሽስሊ ብዙውንም እድሜን ከእናት ከእህቶች ጋር ስላደግኩኝ የሴት ነገር ሞር ይቀርበኛል ይመስለኛል አሁን ላይ ሲገባኝ። ስለዚህ ሳላውቀው እሱን ነው ሞር ጭንቅላቴ በደንብ እየተለማመደ ያደገው። የማየውም ነገር ወደዛ በጣም ይሳባል። ከዛ ደግሞ ከፍ እያልሽ ስትመጪ ደግሞ ያው ስታነቢ ያለውንም ሚዛናዊ ያልሆነ ነገር በተለይ ሀገራችንም ላይ ዓለምም ላይ አጠቃላይ ስታይ የሴት ነገር የበለጠ እንደ ሴትም ደግሞ እየቀረበሽ ይመጣል እና በዚህ ምክንያት ነው ብዬ ጀመርኩት ለማለት ይቸግረኛል። ግን የብዙ ነገሮች ጥርቅም ነው።
ምን አይነት የሀሳብ ግጭቶች፣ ምን አይነት ያልጣሙሽ ነገሮች ወይም ደግሞ አንቺን ቅሬታ የፈጠሩብሽ ከባህል ጋር የተያያዙ ነገሮችን ለማንጸባረቅ የምትሞክሪው በተለየ ስሜት የሰራሽው ለምሳሌ ስራ ካለ ከዛም ጋር በመነሳት አያይዘሽ ምሳሌ ሰጥተሽ ብታስረጅ?
አብዛኛው ማህበራዊ ነው ልል እችላለሁ። ያው ውስጡ ባህልም አለ በተወሰነ። ግን ያው አብዛኛው ምልከታዬ የሚገናኘው ሴቶች ብዙ ነገር የሚወሰንልን በዙሪያችን ባለ ሰው ራሳችንን ለማሰማት ብዙ ጊዜ አስቸጋሪ ነው። እንደ ሴት ከተማ ውስጥ ማድረግ አስቸጋሪ ነው እንኳን አይደለም ገጠር ውስጥ። እና አብዛኛው ነገር ሴቶች ራሳቸው የሚወስኑት የራሳቸውን ድምፅ የሚያስተጋቡበት ነገር ሳይሆን ህይወታቸው ሙሉ በሌላ ሰዎች የሚመራ ነው። እና ለምሳሌ በተለየ ስሜትም ባልለው ግን ያው ብዙ ሰው ጋር የደረሰውም የሚታወቀውም ስለሆነ አንድ ለከፋ ላይ የሰራሁት ስራ አለ። የዶሮ ማዳመጫ አድርጋ ዶሮዋን ደፍና ወደፊት ኮስተር ብላ የምትሄድ ልጅ ናት። ከዛ ከጀርባዋ የተለያዩ ሰዎችን ይዟትን ኮመንሊ የሚባሉ ለከፋ ቃላትን እነሱን በጽሁፍ ለማስቀመጥ ሞክሬያለሁ። እና አሁን እሱ ለምሳሌ አብዛኛው ነገር እውነቱን ለመናገር ብዙ ሊባል ይችላል ራሴ የተባልኳቸው ናቸው። እና ጥርቅም ነው ነገሩ ከልጅነት ጀምሮ ነው። ሁልጊዜ መንገድ ላይ በደንብ ራሴን መለስ ሳይው ነጻ ሆነን መንቀሳቀስ እንኳን አንችልም አይደለም ይቅርና ትልልቅ ውሳኔ ሰጪነት ላይ ለመቀመጥ እና ያ የኮረኮመን ይመጣል። ከዛ በኋላ የራሳችን ሀሳብ ለማስተጋባት በጣም እንቸገራለን። እንደ ሴት ምሳሌ የውበት መለኪያ ሴት ልጅ እንድትሆን የሚጠበቁ የውበት መለኪያዎች አሉ። ከነዛ ጋር የተያያዙ ማህበራዊ ጉዳዮችን ነው በብዛት የሚጣስሰው።
አሁን ይህንን ስራ ስትሰሪው በብዛት ማህበራዊ ሚዲያን እየተጠቀምሽ ነው በጣም ብዙ ሰው ጋር መድረስ ይችላል ግን አንቺ ስሜትሽን ለማንጸባረቅ ብቻ ብለሽ ነው የምትሰሪው ወይስ ደግሞ የህብረተሰቡን አመለካከት በዛ ነገር ላይ ግንዛቤ እንዲጨብጡ ብለሽ አስበሽ ግብ ኖሮሽም ትሰሪያለሽ
አገማመሩ የራስን ስሜት ለመተንፈስ ነው እውነቱን ለመናገር እኔ ብዙ የቃል ሀብታም ሰው አይደለሁም ብዙ መናገር የምቀልኝም ሰው አይደለሁም በብዛት አለመናገር የማይመርጥ ሰው ነኝ እና ደግሞ በጣም ይረዳል ለእንደዚህ አይነት ሰው ጥሩ ሀሳብ መግለጫ ምዴትም ጭንቀትም ካለ መተንፈሻ ነው ለእኔ እና መጀመሪያ ላይ ያው ብዙ የሚያበሳጩ ነገሮች አሉ ኦብዘርቭ አደርግ አካባቢን ስመለከት እና ማድረግ የምችለው ነገር ያው በዚህ መልኩ ነው ሀሳቤን ማስተላለፍ የምችለው ስለዚህ መነሻው የራስን ስሜት ከማንጸባረቅ የጀመረ ነው በኋላ ላይ ግን የተወሰኑ ስራዎችን ፖስት ካደረኩ በኋላ ምላሹን ሳየው በጣም ብዙ ሰው ጋር የሆነ ጥሩ ነገር ፈጥሮ አየሁኝ ማለት ፖዘቲቭ ኮመንት ማግኘት ሳይሆን ማወያየት እንደቻለ አየሁኝ ያ ማለት ጥሩ የሚኮረኩር ነገር ሆኗል ማለት ነው ስለዚህ እኔም እየቆየው ያው በደንብ መስመር እያስያዝኩ በደንብ እያሰብኩኝ ስትራክቸር እያስያዝኩኝ መስራት ጀመርኩኝ እንደዚህ እዚህ ማህበረሰብ ጋር ልድረስ ብለሽ ስትሰሪ በጣም እንደውም ያስቸግራል አይዲያ እንደዛ አይመጣም ብዙ ጊዜ ከውስጥ ሲሆን ነው እና ብዙ ሰው ጋር መድረስ የሚቻለው በጣም ከውስጥም ስለሆነ ይመስለኛል ከድርጅቶች ጋር በተያያዘ ያው የድርጅቶችን ስም ባልጠቅስም ያው ሴቶች ላይ የሚሰሩ ድርጅቶች ናቸው ከእነሱ ጋር የተወሰኑ የፖስተር ስራዎችን እየሰራሁ ነው ያለሁት አሁን
ስራዎችሽን በኤግዚቢሽን ለማሳየት አስበሽ ታውቂያለሽ
ከኤግዚቢሽን ጋር በተያያዘ የግል ኤግዚቢሽን እስካሁን አላወጣሁም ግን አስባለሁ በእርግጠኝነት አይቀርም በጋራ ኤግዚቢሽን የሃ ዲጂታል አርት ይዤ ወጣለሁ ስራዎቼን ጥሩ ምላሽ ነበረው እዛ ላይ
እስተናን ቦና ሐኪምነትሽ እንምጣ እንዴት ነው ሁለቱን አጣጥመሽ የምትሄጂው ከጊዜ ሳኳያ ከስራም ማኳያ አግዞኛል ብለሽ የምታስቢው ነገር አለ ወይ ስነ ልቦናው የደገፈበት ሁኔታ አለ ወይ
አዎ ያው በቀጥታም ባይሆን በተዘዋዋሪ ይደግፈዋል ሳይኮሎጂ ስትማሪ ብዙ ጊዜ የሰዎችን የተለያየ መሆን የተሻለ እንድትረጅ ያደርጋል እና ያ ደግሞ ጥበቡም ላይ እይታሽን በጣም ያስተካክለዋል የተለያየ ዴፊኒሽን አለ ውበት የሚባለው ነገር ራሱ እና ሁሉንም ነገር እንደ ራሱ ማየትን ብዙ አለመሰረችም በሰዎች ነገር ውስጥም በጣም ብዙ ጣልቃ አለመግባትን ያስተምራል ከጊዜ አኳያ ያው ቀላል አይደለም ከባድ ነው ምክንያቱም የሙሉ ጊዜን ስራ ሰርተሽ ከዛ ደግሞ ስዕልም ራሱ በጣም ብዙ ነገር ይጠይቃል ካልሆነ በምትፈልጊ ልክ አይከፍልሽም እና ያለ ሁኔታ ሴት ስትሆኚ የሚጠበቅብሽ ማህበራዊ ግዴታዎች አሉ እነሱን መወጣት በጣም የሚታሰብ ነው እና የምትታየው ነገር ይበልጣል በዛ መሀል ደግሞ ያው አስቸጋሪ ያለሽ ባላንስ አድርጎ ለመሄድ ግን ሁለቱም ወዳቸው ሙያዎች ናቸው
ማህሌት ብርሃኑ ወይም ኩኩ ፔንስል ከአሜሪካ ድምጽ ጋር ለነበረሽ ቆይታ አመሰግናለሁ
ወደ ቀጣዩ መሰናዶ ስናልፍ በአርቲስት ዳዊት ነጋ አሟሟት ዙሪያ እየተናፈሱ ያሉት ወሬዎች እውነትነት እንደሌላቸው የአርቲስቱ ወዳጆች ገለጹ። በስቱዲዮ ውስጥ በዝግጅት ላይ የነበሩት የጥበብ ስራዎቹ በአግባቡ ታትመው ለገበያ እንደሚቀርቡም ተገልጿል። የአርቲስት ዳዊት ነጋ የቀብር ስነ ስርዓት ማክሰኞ ዕለት ሰኔ 7 2014 ዓ.ም ምህረት አዲስ አበባ በሚገኘው የቅድስት ስላሴ ካቴድራል ተፈጽሟል። ዳዊት ነጋ ማን ነው? የህይወት ጉዞውና የጥበብ ስራውስ ምን ይመስላል? ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል።
ድምፃዊ ዳዊት ነጋ በ1980 ዓመተ ምህረት በመቀለ ከተማ እንዳማርያም እየተባለ በሚጠራው ሰፈር ነው የተወለደው። ወላጆቹን በልጅነቱ በሞት ያጣው ዳዊት በዚህ ምክንያት ብዙ ችግር ማሳለፉንና እድገቱ በፈተና የተሞላ እንደነበር በተለያዩ ጊዜያት ባደረጋቸው ቃለ መጠይቆች ገልጿል። በዚህ አይነት ህይወት ውስጥ እየኖረ ያለ ነበር ዳዊት ነጋ ለሙዚቃ የነበረውን ፍቅርና ተሰጥኦ ማሳየት የጀመረው። አብሮ አደጉና የቅርብ ጓደኛው አዲስ ኃይለ ስላሴ ተማሪዎች ይያሉ ክራር ይጫወቱላቸው እንደነበር ያስታውሳል።
ኢለመንታሪ ተማሪ ይያለ ክራር ምናምን ይጫወት ነበር። ትልቅ የሙዚቃ ፍቅር ነበር። ትልቅ አርቲስት እንደሚሆን ትልቅ ዝነኛ እንደሚሆን ሲነገር ነበር በልጅነቱ።
ዳዊት ሙዚቀኛ የመሆን ህልሙን እውን ለማድረግ በተግባር መንቀሳቀስ የጀመረው ክራር በመጫወት ብቻ አልነበረም። ድፍረትና በራስ የመተማመን መንፈስ የነበረው ዳዊት በመቀለ ከተማ ወደ ነበረው ሰርከስ ትግራይ በመሄድ የሙዚቃ ቡድኑ አባል ለመሆን አመልክቷል። ሰርከስ ትግራይ ዳዊትን በድምጻይነት ባይቀበለውም በከበሮ ተጫዋችነት ስራ እንዳስጀመረው ጓደኛውና አብሮ አደጉ አዲስ ኃይለስላሴ ይገልጻል። በኋላም የሰርከስ ትግራይን የሙዚቃ ቡድን ለቆ የትግራይ ፖሊስ ኦርኬስትራን በመቀላቀል ለስድስት ዓመታት ሰርቷል። በዚህ ሁኔታ ከሙዚቃው ዓለም ጋር የተዋወቀው አርቲስት ዳዊት ነጋ የትግርኛ ባህላዊ ዘፈን መስራት እንደጀመረ አዲስ ኃይለስላሴ ተናግሯል።
መጀመሪያ ከህዝብ ጋር ያገናኘው ሙዚቃ ዳመና ሚል ሙዚቃ ሰርቶ በዛ ነበር ትንሽ ጥውቅና ያገኘው። ከዛ በኋላ መንደሬ ህዲያተ መቀለ ሚል ሲሰራ ነበርና ሞር ወደ ዘመናዊ የገባበት ደግሞ ከምገልገለ መስከል የሚዘፈን እሱ ትንሽ ወደ ባህላዊ ሙዚቃ ሲገባ እሱን አስተዋወቀው። ከዛ ነክባባይለን ወዛኔ ዘውይዶሮ ያለ ትልልቅ ባህላዊ ሙዚቃዎች ትግርኛ ተጫውተዋል። ያውሉ ሰው የሚያቀው ስራዎች ናቸው።
በዚህም ዳዊት ነጋ ከ30 በላይ ዘፈኖችን በማውጣት ትልቅ ሙዚቀኛ የመሆን ህልሙ ምኞት ብቻ ሳይሆን በጥረት የሚጨበጥ ግብ እንደነበር አሳይቷል። በተለይም ወዛመይ እነኺ ባባይለን እና ዘዊደሮ የሚሉት ዘፈኖቹ በሙዚቃ አፍቃሪዎች ዘንድ ከፍተኛ ተወዳጅነትን አትርፈውለታል። ዘፈኖቹ ትግርኛ በሚሰማው አድማጭ ብቻ ሳይሆን በሌላውም ዘንድ ተጽዕኖ መፍጠር ችሏል። ዳዊት በዚህ ደረጃ ተወዳጅነትን ያተረፈው ጠንካራ ስራዎችን በመስራቱና የተለየ ያዘፋፈን ስልት ይዞ ስለመጣ ነው ይላል ካሌው ደሳለኝ።
ሁሉም ትግርኛ ቋንቋን የሚሰማም የማይሰማም ኦዲየንስ የያዘ ድምጻዊ ጠንካራ ስራዎች ነው የሚያቀርባቸው። እጅግ ተወዳጅ ስራዎች ናቸው። ከክሊፖቹ አንጻር ስትመለከት ከሚያቀርባቸው ሙዚቃዎቹ፣ ስራዎቹ፣ ግጥሞቹን ይዘታቸው ትግርኛ ቋንቋ ለሚችል ይዘታቸውን ትግርኛ ቋንቋ የማይችል የማይሰማም ሰው ክሊፖቹንም የአዘፋፈን ስልቱንም እሱም እነሱን ነገሮች ትልቅ ደረጃ አድርሶ የሰራ በመሆኑ ነው ይህን ሁሉ ኦዲየንስ ማግኘት ይችላል።
ከኢትዮጵያ ውጭ አብሮ የመጓዝና የመስራት አጋጣሚ አግኝቶ እንደነበር የሚናገረው ድምፃዊ ታደለ ሮባ በበኩሉ ዳዊት ትልቅ አቅም የነበረው ሙዚቀኛ እንደሆነና በዘርፉ አዲስ ስልት ይዞ እንደመጣ ይገልጻል።
ግብጽ ላይ ጥሩ ብዙ ትውስታዎች አሉ። የአየር አዳላ ምሮ ያዘጋጀው ይሄ የኢንተርናሽናል ጉዞ ነበረ። የኤልያስ መልካ ያቀናበረው እና ብዙ ፖቴንሻል ነበረው። አንድ አርቲስት ሲመጣ የሙዚቃውን ብቻ ወይም ደግሞ የድምጽን ብቻ ሳይሆን ስታይልን ይዞ ይመጣል እና ዳዊት ይዞት የመጣው ስታይል ብዙዎቹን ማለት ተከታይ አግኝቶበታል። ከሱ በኋላ ብዙ የትግርኛ ወጣት ዘፋኞች ወጥተዋል።
አርቲስት ዳዊት ያመጣው አዲስ ያጫወት ስልት ባህላዊ ዘፈንን በዘመናዊ መንገድ መጫወት የሚል ነው። በዚህም በትግርኛ ባህላዊ ሙዚቃ ትልቅ ለውጥ ማምጣቱን አዲስ ኃይለስላሴ ይገልጻል።
አዲስ የትግርኛ ሪቮሉሽን ነው የፈጠረው። ተኝቶ የነበረ ሙዚቃ ትግርኛ ሙዚቃ ባንዴ ነው ያነሳው። በጣም በሚገርም ሁኔታ በዘመናዊ ክሊፕ የሚገራረም ቅድ ያላቸው የሚገራረም አዘፋፈን አዲስ ላይ ሊዞ መጥተው ግን ባህላዊና ስሙ ሳይስት ቆንጆ ሙዚቃ ሰርተው ለብዙ አርቲስቶች አርአያው ነው። ብዙ አርቲስቶችን በዛ መንገድ ትልልቅ ሙዚቀኛ ተፈጥረዋል።
ዳዊት ነጋ ባህላዊ ሙዚቃን በዘመናዊ ስልት በመጫወቱ የትግርኛ ሙዚቃን በአንድ ደረጃ ከፍ አድርጎታል ይላል ሌላኛው የቅርብ ጓደኛው ሰለሞን ገብረ እግዚአብሔር።
ዳዊት ብርቱዕ ደራፊ እዩ ህብ መዓልቱ ሓደ
ዳዊት ጎበዝ ዘፋኝ ነው። በየቀኑ አዳዲስ ነገሮችን የመስራት አቅም ነበረው። በአንድ ቀን አንድ ዘፈን ከነግጥሙና ዜማው የመስራት አቅም ነበረው። ለዛና ባህል የማወቅ ችግር አልነበረበትም። ትግርኛን በአንድ ደረጃ ከፍ አድርጎታል። ወዛመይ በሚለው ዘፈኑ ያየነው ይህን ነው። ባህላዊውን ከዘመናዊ ጋር በማዋሃድ እንዴት አዲስ ነገር መፍጠር እንደሚቻል አሳይቶናል ነበር ያለው ሰለሞን። ዳዊት የሙዚቃ ኖታን በማጥናቱ ሙዚቃን በእውቀት ይሰራው እንደነበር የሚገልጸው አዲስ ኃይለስላሴ የትግርኛ ሙዚቃን በዓለም ደረጃ ለማስተዋወቅ በኮክ ስቱዲዮ አፍሪካ ሙዚቃ ለመስራት እንደተመረጠ አዲስ ሙዚቃም እንደሰራ ይገልጻል።
ኮክ ስቱዲዮ በትግርኛ ሙዚቃኛ ብቸኛ እሱ ነበር የጠራው። በጣም የሚገርም ስራ ሰርቶ ወለሎ የሚል እዛ አዲስ የማፈጥረው ከዛ አልፎም ደግሞ ለኢንተርናሽናል ኢቨንት ፈልገውት ከትልልቅ ፕሮጀክት አርቲስቶች ጋር ነው። ጥሩ ዜማ ሰርቶ ጥሩ ስራ ሰርቷል።
አርቲስት ዳዊት በህይወት ዘመኑ ያሳለፈው ውጣ ውረድና ለሙያው የከፈለው ከፍተኛ መስዋዕትነትም ለብዙዎች ምሳሌ እንደሚሆን ካሌብ ደሳለኝ ይናገራል።
አብዛኞቻችን ባጭሩ ለማደግ ባጭሩ ራሳችንን ትልቅ ቦታ ለማድረስ ልፋቱን ድካሙን የማንፈልግበት ጊዜ ነው። ያቋረጠ ጊዜ ነው ጊዜው ራሱ። እሱ ግን የመጣበትን የህይወት ተሞክሮ ስናየው በጣም እጅግ ፈታኝ የሆነ ለአስጨራሽ ጉዞ የተጓዘው በልጅነቱ ነው። መከራን መቅመስ የጀመረው ምን ያህል ፈታኝ ጊዜ እንዳሳለፈ ለሙያው የከፈለው ዋጋ ያን ተሞክሮ ለወጣቱ እጅግ ምን ያህል አስተማሪ እንደሆነ ማንም ሰው ከምንም ተነስቶ ትልቅ ቦታ መድረስ እንደሚችል በጣም ትልቅ የህይወት ተሞክሮ ያለው ልጅ።
አርቲስት ዳዊት አዳዲስ የሙዚቃ ስራዎችን በማዘጋጀት ላይ ያለ ነበር በሞት የተለየው። በስቱዲዮ ያሉት ስራዎቹ አብዛኞቹ የተጠናቀቁ በመሆናቸው ወደፊት በአግባቡ ታትመው ለሙዚቃ አፍቃሪዎች እንደሚደርሱ በአርቲስቱ የዩቲዩብ ቻነልም እንደሚጫኑ ጓደኛው አዲስ ኃይለስላሴ ተናግሯል። ባለትዳርና የአንድ ልጅ አባት የነበረው ድምጻዊ ዳዊት ነጋ በአዲስ ህይወት ሆስፒታል ለሶስት ቀናት ህክምና ሲከታተል ከቆየ በኋላ ነው ያረፈው። በሆስፒታሉ ዳዊትን ሲያስታምሙ ከነበሩት ዘመዶቹ አንዱ የሆነው መብራቱ ማማረ ዳዊት የስኳር ታማሚ እንደነበረ ለአሜሪካ ድምጽ ገልጿል። ሆኖም ህመሙን በሌላ መንገድ ቆጣጥረዋለሁ ብሎ በማመኑ መድኃኒት አይወስድም ነበር ብሏል። በመጨረሻዎቹ ቀናት የድምጻዊው የሆስፒታል ቆይታ ምን ይመስል እንደነበረም አብራርቷል።
ቀድምሶምን በአካል አይተረከምናን በስልክ ረኸበየን ያረ
ከሳምንት በፊት በአካል አልተገናኘንም በስልክ ግን አግኝቸው ነበር። ውሮሮውን ያመው እንደነበር ነገረኝ። አርብ ዕለት መታመሙን ሰማው። አልትራሳውንድና ሲቲ ስካን ተነስተዋል። ስኳሩ እየጨመረና ሁለቱም ሳምባዎቹ ውሃ እንደቋጠሩ ይህ ደግሞ ኒሞኒያ የሚባል የጤና ችግር ምልክት እንደሆነ ተነገረን። ቅዳሜ 8 ሰዓት አካባቢ መጨናነቅ ጀመረ። ኦክሲጅን ባፍንጫው ነበር የሚወስደው። የኦክሲጅን መጠኑ እየወረደ መምጣቱን ነገሩን። ወደ ጽኑ ህመምተኞች መታከሚያ ክፍል እንዲገባም ተወሰነ። ከዛም በመሳሪያ አገዛ እንዲተነፍስ ይደረግ ነበር። እሱም ግን ብዙ ሊያግዘው አልቻለም። በዚህ መሃል ብዙም ሳይቆዩ ዶክተሮቹ ከባድ ደረጃ ላይ እንደደረሰ ነገሩን ነበር ያለው። ዳዊት የየትኛውም የፖለቲካ ድርጅት ደጋፊ አልነበረም። በአማማቱ ዙሪያ የሚሰሙት ወሬዎችም ትክክል አይደሉም ያለው መብራቱም በወዳጆቹና በሙዚቃ አፍቃሪዎቹ ዘንድ ጥርጣሬ ስለነበር ግን የአስከሬን ምርመራ መደረጉን ተናግሯል። ውጤቱም ከአንድ ወር በኋላ ይገለጻል እንደተባለ ተጽፏል። የአርቲስት ዳዊት ነጋ የቀብር ስነ ስርዓት ባለፈው ማክሰኞ በካቴድራል ቅድስት ስላሴ ቤተክርስቲያን ተፈጽሟል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክቡራትና ክቡራን አድማጮቻችን የአሜሪካ ድምጽ ከዋሽንግተን ዲሲ ሲያስተላልፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። ነገ ሰኞ በሌላ ፕሮግራም እስከምንገናኝ በመስተንግዶ አብራችሁ ያመሻችሁት ቆንጂት ታዬ ነኝ። በደህና አደሩ።